ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። በ22 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የረቡዕ የካቲት 25 2012 ዓ ም ዝግጅታችን ጀመረ። በዩናይትድ ስቴትስ ፕሬዚደንታዊ ምርጫ የዴሞክራቲክ ፓርቲው ፉክክር እንደበረታ ነው።
እናም ሱፐር ቲውስዴይ ታላቁ ማክሰኞ ይመጣና ጆ ባይደን ያን ያበቃልሃል ብለው ነበር። ደና ምናልባት ለሌላኛው ተፎካካሪ ያበቃለት ይሆናል። እስኪ ይህንን ለቨርጂኒያ፣ ለኖርዝ ካሮላይና፣ ለአላባማ፣ ለቴነሲ፣ ለኦክላሆማ፣ ለአርካንሳስና ለሚኔሶታ ሰዎች ይንገራቸው።
የቀድሞው የዩናይትድ ስቴትስ ምክትል ፕሬዚደንት የዘንድሮው የዴሞክራቲክ ፓርቲው ፕሬዚደንታዊ ተፎካካሪ ጆ ባይደንን ነው የሰማችሁት።
We're going to win the Democratic nomination.
ለዲሞክራቲክ ፓርቲ ዕጩነት በሚያበቃው ምርጫ አሸንፈን በዚህች ሀገር ታሪክ እጅግ አደገኛ የሆነውን ፕሬዝዳንት ድል እንደምንነሳ ጥርጥር የለውም።
Dangerous president in the history of this country.
እኚህ ደግሞ በርኒ ሳንደርስ ናቸው። ሌላኛው ብርቱ የዴሞክራቲክ ፓርቲው ተገዳዳሪ ሱፐር ትዊስዴይ ወይም ታላቁ ማክሰኞ ትናንትና 14 የዩናይትድ ስቴትስ ስቴቶችና የአሜሪካ ሳሞዋ ግዛት ላይ ተካሂዷል። በዚህ ምሽት በአብይ ርዕስ ዝርዝር ያለ ዘገባ ይዘናል። ጤና ይስጥልን፣ እንደምናመሻችሁ ክቡራትና ክቡራን። በዚህ ምሽት የማስተናግዳችሁ ሰሎሞን አባተ ነኝ።
ጤና ይስጥልኝ፣ እንደምናምሽታችኋል። ዜናዎቹን የማሰማችሁ ደግሞ ቆንጂት ታዬ ነኝ። ካሉን ዜናዎች መካከል በትግራይ ክልል አስገደ ጽምብላ በተባለች ወረዳ የኩፍኝ ወረርሽኝ ከሁለት ዓመታት በኋላ መግባቱን የክልሉ የጤና ቢርፍል አስታውቋል አንዱ ዜናችን ይሆናል። የኢትዮጵያ ካቶሊካዊት ቤተ ክርስቲያን ሊቀ ጳጳስ ካርዲናል ብርሃነ ኢየሱስና አብረዋቸው የተጓዙት ልዑካን አስመራ እንዳይገቡ የተከለከለበት ምክንያት ይነገረን ሲል በኤርትራ ካቶሊካዊት ቤተ ክርስቲያን ተጠይቋል። የትናንቱን የዩናይትድ ስቴትስ ቅድመ ምርጫ ሱፐር ቱስዴን ተከትሎ የዲሞክራቲክ ፓርቲው እጩዎች ፉክክር እየተጧጧፈ ነው የሚሉትና ሌሎችም አሉ።
አመሰግናለሁ ቆንጂት። ዝግጅቶቻችንን በፌስቡክ ላይቭ እና በአሃዱ ራዲዮ በቀጥታ ማዳመጥ ትችላላችሁ። ክቡራትና ክቡራን፣ ንጉሡ ታምሬ ስርጭቱን ይመራል። አሁን ወደ ምሽቱ የሰዓቱ የዓለም ዜና እናልፋለን።
በትግራይ ክልል አስገደ ጽምብላ በምትባል ወረዳ የኩፍኝ ወረርሽኝ ከሁለት ዓመታት በኋላ መግባቱን የክልሉ የጤና ጥበቃ ቢሮ የሕብረተሰብ ጤና አደጋዎች ቁጥጥር አስተባባሪ አቶ ሳሙኤል አረጋይ ለአሜሪካ ድምፅ ገልጸዋል። ኩፍኝ በወረዳዋ ሲከሰት ከሁለት ዓመታት ወዲህ ለመጀመሪያ ጊዜ እንደሆነ ነው የተነገረው። እስካሁን ከአምስት ዓመት በታች ዕድሜ ያላቸው ሕጻናትን ጨምሮ 81 ሰዎች በህመሙ መያዛቸው ተገልጿል። ሙሉጌታ አጽብሃ ነው ከመቀሌ ዘገባውን ያደረሰን። አቶ ሳሙኤል በሚያብራሩበት ይሆናል የሚጀምረው።
አንድ ወረዳ ነው ያለን አሁን በአውትብሬክ መልክ። ሶስም አስገደ ጽምብላ ወረዳ ይባላል። ከአንድ ወር በፊት አካባቢ ነው የጀመረው ምልክቶቹን። ኬዞች እየመጡ ሲመጡ ሳምፕልም ኮሌክት ተደርጎ ተልኮ ነበር። የሳምፕል ውጤትም ፖዚቲቭ ነው የሚያሳየው። በመቀጠል ኬዙ እየጨመረ ሲመጣ ግን ማስ ቫክሲኔሽን መሰጠት ስላለበት የክታበት ካምፔን እየተሰጠ ነው በአሁኑ ሰዓት። እስከ ዛሬ ባለን ሪፖርት ወደ 81 ሰዎች ይህን ምልክት ታይቶባቸዋል። በሚ ካተጎራይ ስናደርገው ማጆሪቲ ከ15 ዓመት በላይ ናቸው። ከ5 ዓመት በታች የሆኑ ወደ 7 አካባቢ ህጻናቱ ናቸው።
ወረርሽኙ ለመከላከል የጸረ ኩፍኝ ክትባት ከትናንት በስቲያ ሰኞ እንደተጀመረና እስከ አርብ በወረዳው እንደሚቀጥል ተናግሯል። በጥር ወር በአክሱም ዩኒቨርሲቲ ከመቶ ሰዎች በላይ በመቀለ ዩኒቨርሲቲ ደግሞ ከ40 ሰዎች በላይ በኩፍኝ በሽታ ታመው እንደነበር ገልጸው ለታመሙት ሕክምና እንደተደረገላቸው፣ ለተማሪዎችና ለዩኒቨርሲቲ ማህበረሰብ ደግሞ ክትባት እንደተሰጣቸው አስታውቀዋል አቶ ሳሙ ሳሙኤል ክፉኝ አስቸኳይ ህክምና ካላገኘ ለአካል ጉዳተኝነት እንደሚዳርግና ከአምስት አመት በታች የሆኑ ህፃናትን ሊገድል የሚችል ተላላፊ በመሆኑ ህመሙ የታየባቸው ሰዎች በአስቸኳይ ወደ ህክምና ተቋም ሊሄዱ እንደሚገባ መክረዋል። ክፉኝ ከሁለት አመታት በፊት ባስገደጽን ብላ ወርዳ በሚገኝ የኤርትራን ስደተኞች ካምፕ ውስጥ በወረርሽኝ መልክ ታይቶ እንደነበር አቶ ሳሙኤል አስታውሷል። ለአሜሪካ ድምጽ ሙልጌታ ጽብሃም መቀለም።
ሙልጌታን ለዘገባው እናመሰግናለን። የኢትዮጵያ ካቶሊካዊት ቤተ ክርስቲያን ሊቀ ጳጳስ ካርዲናል ብርሃነ ኢየሱስ ሱራፌል እና አብረዋቸው የተጓዙ ልዑካን አስመራ እንዳይገቡ የኤርትራ መንግስት ስለምን እንደከለከለ የመንግስቱ የሃይማኖታዊ ጉዳዮች ብሔራዊ ጽህፈት ቤት ማብራሪያ ይስጥ ሲል በኤርትራ የካቶሊካዊት ቤተ ክርስቲያን ጠይቋል። ባለፈው የካቲት 15 ጉዟቸውን ያደረጉት ካርዲናል ብርሃነ ኢየሱስና የእንድብር ሀገረ ስብከት ጳጳስ አቡነ ሙሴ ገብረ ጊዮርጊስ ኡቅቡና የኢትዮጵያ ካቶሊካዊት ቤተ ክርስቲያን ጉባኤ ዋና ጸሐፊ አባ ተሾመ ፍቅሬ ወልደተንሳይ አስመራ አውሮፕላን ማረፊያ ላይ የመግቢያ ፈቃድ ተከልክለው አውሮፕላን ጣቢያው ላይ ማደራቸው መዘገቡ ይታወሳል። የኤርትራ የካቶሊክ ቤተ ክርስቲያን ጳጳሳት ጉባኤ ዋና ጸሐፊ አባ ተስፋ ጊዮርጊስ ክፍሎም ፊርማቸውን ያኖሩበት ደብዳቤ ቤተ ክርስቲያኒቱ ከኤርትራ መንግስት ማብራሪያ እንደሚፈልግ ይጠቁማል። ጳጳሳቱ አውሮፕላን ጣቢያው ላይ የሚፈለግባቸውን ሁሉ አቅርበው ሲያበቁ ለአንድ ወር የሚጸና የመግቢያ ቪዛ ካገኙ በኋላ ሊወጡ ሲሉ የጸጥታ ባለስልጣናት ከበላይ በመጣ መመሪያ መሰረት መግባት አትችሉም እንደተባሉ አባ ተሾመ መናገራቸው ይታወሳል። የኤርትራ መንግስት የሃይማኖት ጉዳዮች ጽህፈት ቤት ምላሽ ለማግኘት ዘጋቢያችን ሲያደርግ የቆየው ጥረት ለአሁኑ አልተሳካም። ሙከራችንን ግን እንቀጥላለን። አድማጮች፣ ዜናው የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ የአማርኛ አገልግሎት ነው። ኮሮና ቫይረስ የተዛመተባት ኢጣሊያ እንደ አውሮፓውያን አቆጣጠር ከዚህ መጋቢት ወር አጋማሽ ድረስ ትምህርት ቤቶችንና ዩኒቨርሲቲዎችን በሙሉ እንደምትዘጋ ዛሬ የሀገሪቱ የዜና ማሰራጫዎች ሲዘግቡ ውለዋል። የዓለም መንግስታት የቫይረሱን መስፋፋት ለመግታት እርምጃዎችን መውሰዳቸውን እንደቀጠሉ ናቸው። ትናንት ኢጣሊያ ውስጥ በኮሮና ቫይረስ የሞቱባት ሰዎች ቁጥር እጅጉን አሻቅቦ 79 መድረሱን አስታውቃለች። ኮሮና ከቻይና ውጪ በገደለው ሰው ብዛት ኢጣሊያ ከፍተኛውን ቁጥር መያዟ ነው። ኢራን በትላልቆቹ ከተሞቿ የአርብ ሶላት ዝግጅቶችን ሰርዛለች። ቻይና ውስጥ የአዲስ የቫይረሱ ተጠቂዎች ቁጥር ጋብ እያለ በመምጣቱ አሁን ትኩረቱ የተጠቂዎች ቁጥር ያለማቋረጥ እየጨመረ ባለባቸው እንደ ጣሊያንና ኢራን የመሳሰሉት ሀገሮች ዞሯል። ወደ ውጭ ሀገር የተጓዙ ዜጎቻቸውና ወደ ተባሉት ሀገሮች ተጉዘው የነበሩ የሌላ ሀገር ሰዎች ላይም ቫይረሱ እየታየ ነውና ጣሊያናውያን ጎብኚዎች ያመጡት ነው ያለችው ህንድ ደግሞ የቫይረሱ ታማሚዎቿ ብዛት ከአምስት ወደ 28 ከፍ ማለቱን አስታውቃለች። ደቡብ ኮሪያ 500 ተጨማሪ ሰዎች ተይዘዋል ብላለች። ኢራቅ ውስጥ የቫይረሱ ተጠቂ የመጀመሪያ ሰው ህይወቱ እንዳለፈም ተነግሯል። በዓለም ዙሪያ ኮሮና ቫይረስ የሚበዙት ቻይና ውስጥ ሆኖ ከ93,000 በላይ ሰዎችን ይዟል። ከ3,100 በላይ ለህልፈት ተዳርገዋል እስካሁን። ቫይረሱ ወደ በርካታ ሀገሮች መዛመቱንም እንደቀጠለ ነው። ዮርዳኖስ፣ ሞሮኮ፣ ሴኔጋል፣ ፖርቹጋል እና ሳውዲ አረቢያ አሉባቸው። ሳውዲ አረቢያ ዜጎቿ የመካ ሀጂ ጉዞ እንዳያደርጉ አግዳለች። ይህ በዚህ እንዳለ የዓለም የጤና ድርጅት ዋና ስራ አስኪያጅ ዶክተር ቴድሮስ አድሃኖም በዓለም ዙሪያ ሰዎች የአፍና የአፍንጫ መሸፈኛ ጭንብሎችንና ሌላም የመከላከያ ቁሳቁሶችን ለጤና ጥበቃ ሰራተኞች አስፈላጊ መሆናቸውን በመገንዘብ ከማከማቸት እንዲቆጠቡ አሳስበዋል። በአፍና አፍንጫ መሸፈኛ ጭንብሎች በእርግጠኝነት ቫይረሱን ለመከላከላቸው ዋስትና እንደሌለ የሚናገሩ የጤና አዋቂዎች፣ ነገር ግን እነዚህ ቁሳቁሶች ለሐኪሞችና ለነርሶች በግድ አስፈላጊ መሆናቸውን አስምረውበታል። በዩናይትድ ስቴትስ ፕሬዝደንታዊ ምርጫ ሂደት ዜናን ስንመለከት ከትናንቱ በርካታ ክፍለ ግዛቶች መራጮች ድምጽ የሰጡበት ሱፐር ቲውስዴይ የሚባለው የቅድመ ምርጫ ሂደት ተከትሎ የዲሞክራቲክ ፓርቲውን እጩነት ለማግኘት የሚወዳደሩት አሁን ሁለት ተፎካካሪዎች ሆነዋል። እነሱም አንሰራርተው ብቅ ያሉት የቀድሞ ምክትል ፕሬዚደንት ጆ ባይደን እና ከፓርቲው ተሰሚነት ወይም ተጽዕኖ ፈጣሪዎች ጋር የማይግባቡት ደግሞም በይፋ ዲሞክራት ሶሻሊስት ነኝ ያሉት የቨርሞንቱ ሴኔተር በርኒ ሳንደርስ ናቸው። ሌላው ከትናንቱ በ14 ክፍለ ግዛቶች ከተካሄደው ቅድመ ምርጫ ተከትሎ የቀድሞ የኒውዮርክ ከንቲባ ማይክል ብሉምበርግ የግዳቸውን ከውድድሩ ወጥተዋል። ከራሳቸው ገንዘብ 600 ሚሊዮን ዶላር ለምረጡኝ ዘመቻ ወጪ አድርገዋል ማይክል ብሉምበርግ። አድማጮች፣ ለዚህ ሰዓት ያለን ዜና በዚሁ ያበቃል።
አመሰግናለሁ ቆንጂት። ይህ ከአሜሪካ ድምፅ ራዲዮ ጣቢያ በአጭር ሞገድ በ22 ሜትር ባንድ በ13765 ኪሎ ሄርትስ፣ በ25 ሜትር ባንድ በ1240 ኪሎ ሄርትስ፣ በ31 ሜትር ባንድ በ9485 ኪሎ ሄርትስ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የረቡዕ የካቲት 25 2012 ዓ.ም ምሽት ፕሮግራም ነው። በፌስቡክ ላይቭ አት ቪኦኤ አማሪክ እንዲሁም በአሃዱ ራዲዮ 94.3 ላይ ስርጭታችንን በቀጥታ ማዳመጥ ይቻላል። የዓለም የዲሞክራሲ ሁኔታ አሳሳቢ ሆኗል ሲል ፍሪደም ሃውስ አስታወቀ።
Democracy is in trouble. This year we've seen an assault.
ዲሞክራሲ ችግር ላይ ወድቋል። በያዝነው ዓመት በዲሞክራሲያውና የጭካኔ አገዛዝ ባለባቸው ሀገሮች የእኩልነት መብቶችና ለችግር የሚጋለጡ ቡድኖች መብቶች ሲነፈጉ ይታያል።
ዋና ጽሕፈት ቤቱ ዋሽንግተን ዲሲ የሚገኘው ፍሪደም ሃውስ የዘንድሮውን የዓለም ዴሞክራሲ ሪፖርት አውጥቷል። የምርምርና ትንተና ምክትል ፕሬዚደንቷን ሴራ ሬፑቺን ነው የሰማችሁት። በምሽቱ ዴሞክራሲ በተግባር ክፍለ ጊዜ እንመለስበታለን። አሁን የዕለቱ አበይት የኢትዮጵያና ዓለም አቀፍ ዜናዎች ወደሚተነተኑበት ወደ መጽሔቱ ክፍለ ጊዜ እንሸጋገራለን። በቅድሚያ የዕለቱ አብይ ርዕስ ይቀርባል። በዩናይትድ ስቴትስ ፕሬዚደንታዊ ምርጫ የዴሞክራቲክ ፓርቲ ተፎካካሪዎች የእጩ መለያ ምርጫ በዘጠኝ ግዛቶች አሸናፊ የሆኑት የቀድሞው የዩናይትድ ስቴትስ ምክትል ፕሬዚደንት ጆ ባይደን ከተጠበቀው በላይ ድል ተጎናጽፈዋል። በቀደሙት የአራት ግዛቶች ምርጫ ሦስቱን በማሸነፍ መሪነቱን ተቆናጠው የነበሩት የቨርመንቱ ክፍለ ግዛት እንደራሴ ሴነተር በርኒ ሳንደርስ በተጨማሪ ሦስት ክፍለ ግዛቶችን ሲያሸንፉ ከፍተኛ ግባበት የካሊፎርኒያ ክፍለ ግዛት ምርጫም በብልጫ ድምፅ በመምራት ላይ መሆናቸው እየተሰማ ነው። በዲሞክራቲክ ፓርቲ የአስራ አራት ግዛቶች ምርጫ የተካሄደበትን የትናንቱን የታላቁን ማክሰኞ ወይም ሱፐር ቱስዴይ ሂደት ሪፖርተራችን ጂም ማሎን ዘግቦበታል። አሉላ ከበደ ሰብሰብ አድርጎ ያቀርበዋል።
በትላንቱ የፕሬዝዳንታዊ ቅድመ ምርጫ በታላቁ ማክሰኞ የመራጮች የድምፅ መስጫ ቀን የዲሞክራት ፓርቲ መራጮች ከምዕራብ ዩናይትድ ስቴትስ እስከ ምስራቁ ዳርቻ ከካሊፎርኒያ እስከ ቨርጂኒያ የፊታችን ህዳር በሚካሄደው ብሔራዊ ምርጫ ሪፐብሊካን ፓርቲያቸውን ወክለው የሚቀርቡትን ፕሬዚዳንት ትራምፕን ለመፎካከር እጩ ሆኖ እንዲቀርብ ምርጫቸው ላደረጉት ሰው ድምፃቸውን ሲሰጡ ውለዋል። በእስካሁኑም የድምፅ ቆጠራ የመጨረሻውን ትልቁን የልዑካን ቁጥር በያዘው በካሊፎርኒያው ምርጫ ውጤት ሴናተር ሳንደርስን በመከተል ላይ የሚገኙት ጆ ባይደን ከተጠበቁት በላይ ከፍተኛ ድል በመጎናጸፍ ብዙዎችን አስደምመዋል።
እናም ሱፐር ቱስዴይ ታላቁ ማክሰኞ ይመጣና ጆ ባይደን ያን ያበቃልሃል ብለው ነበር። ደና ምናልባት ለሌላኛው ተፎካካሪ ያበቃለት ይሆናል። እስኪ ይህንን ለቨርጂኒያ፣ ለኖርዝ ካሮላይና፣ ለአላባማ፣ ለቴነሲ፣ ለኦክላሃማ፣ ለአርካንሳስና ለሚኔሶታ ሰዎች ይንገራቸው።
ባይደን የሌላዋ ተፎካካሪያቸው ሴናተር ኤሊዛቤት ዋረን ግዛት በሆነችው ማሳቹሴትስም አሸናፊ ሆነዋል። ፉክክሩ ጠበቅና አየል ብሎ ወደ ሁለቱ ተፎካካሪዎች ማድላት በያዘበት በአሁኑ ወቅት የቀድሞ የሳውት ቤንዝ ኢንዲያና ከንቲባ ፒት ቡቴጄጅ እና የሚነሶታ ሴናተሯ ኤሚ ክሎባቸር ፕሬዚዳንታዊ ዘመቻቸውን በማብቃት ድጋፋቸውን ለጆ ባይደን መስጠታቸውን ባለፈው እሁድና ሰኞ በየተራ ይፋ አድርገዋል። በሌላ በኩል ሴናተር በርኒ ሳንደርስ በዩናይት ስቴትስ የእንደራሴዎች ምክር ቤት የሚወክሉትን የገዛ ግዛታቸውን ቬርሞንትን ጨምሮ የዩታ እንዲሁም የኮሎራዶ ክፍለ ግዛቶችን ሲያሸንፉ፣ በዲሞክራቲክ ፓርቲው የምርጫ ስርዓት መሰረት ከፍተኛ የልዑካን ቁጥር ባለው የካሊፎርኒያ ክፍለ ግዛት ምርጫም በብልጫ ድምፅ በመምራት ላይ መሆናቸው ታውቋል። ያሸንፋሉ ተብሎም ይጠበቃል።
We are going to win the Democratic nomination.
ለዲሞክራቲክ ፓርቲ ዕጩነት በሚያበቃው ምርጫ አሸንፈን በዚህች ሀገር ታሪክ እጅግ አደገኛ የሆነውን ፕሬዝዳንት ድል እንደምንነሳ ጥርጥር የለውም።
Dangerous president in the history of this country.
የገዛ ግዛታቸውን ጨምሮ በትላንቱም በቀደሙትም የየግዛቶቹ ምርጫ ውድድሮች የተጠበቀውን ያህል ውጤት ያላገኙት የማሳቹሴትስ ክፍለ ግዛቷ እንደራሴ ሴኔተር ኤሊዛቤት ዋረን በዛሬው ዕለት ለደጋፊዎቻቸው ባሰሙት ንግግር ልባችሁን እንጂ የፖለቲካ ተንታኞችን ምክር አትስሙ ሲሉ አሳስበዋል።
And vote for the person you think will make the best president of the United States.
The United States በጣም ጥሩ ፕሬዝዳንት ይወጣዋል ብላችሁ ለምታምኑት ሰው ድምጻችሁን ስጡ።
ታይቶ በማይታወቅ ደረጃ ከግማሽ ቢሊዮን ዶላር በላይ ለምረጡኝ ዘመቻቸው ማስታወቂያ ያወጡትና ከዩናይትድ ስቴትስ ራስ ገዝ ግዛቶች አንዷ በሆነችው አሜሪካን ሳሞዋ ብቻ አሸናፊነትን ያገኙት ቢሊዮነሩ ማይክል ብሉምበርግ ዛሬ ረፋዱ ላይ የምርጫ ዘመቻቸው ማብቃቱንና ድጋፋቸውንም ለባይደን የሚሰጡ መሆናቸውን ይፋ አድርገዋል። የሪፐብሊካኑ እጩ ሆነው የሚቀርቡት ፕሬዚዳንት ዶናልድ ትራምፕ በበኩላቸው በሚቀጥለው ዓመት በጥቅምት ወር መገባደጃ፣ በአውሮፓውያኑ የቀን አቆጣጠር ደግሞ በህዳር ወር መጀመሪያ ከሚካሄደው ምርጫ አስቀድሞ የዲሞክራት ፓርቲው እጩ ሆነው ከሚቀርበው ማንም ሰው ጋር ለመከራከር ዝግጁ መሆናቸውን ተናግረዋል።
አመሰግናለሁ አሉላ። ጥቂት ዘግየት ብለን ደግሞ ከትንታኔ ጋር እንጠብቃለን። ከአሜሪካ ድምፅ መጽሔት ነው እያደመጣችሁ ያላችሁት። የሰማችሁት የዕለቱን አብይ ርዕስ ዘገባ ነበር። የትንታኔው መጽሔት ይቀጥላል። የታላቁ የኢትዮጵያ ህዳሴ ግድብ ውሃ የመሙላት ሥራን አስመልክቶ የአሜሪካ የበጅሮንድ መስሪያ ቤት የገንዘብ ሚኒስቴሯ ማለት ነው ያወጣው መግለጫ የኢትዮጵያን ብሔራዊ ጥቅም የሚነካ ነው ሲል የአማራ ዲሞክራሲያዊ ኃይል ንቅናቄ ወይም ኢዴሃን አስታውቀዋል። አስቴር ምስጋናው ከባህር ዳር ተጨማሪ አላት።
ንቅናቄው ዛሬ ከአሜሪካ ድምጽ ጋር በነበረው ቆይታ ኢትዮጵያ የህዳሴ ግድብ የውሃ ሙሌቱን ከመጀመሯ በፊት የሶስትዮሽ ስምምነት ልትፈርም ይገባል በማለት የአሜሪካ የገንዘብ ሚኒስቴር ያወጣው መግለጫ የኢትዮጵያን ሉዓላዊነት የተዳፈረ ነው፣ ብሔራዊ ጥቅሟንም የሚነካ ነው ብለዋል። የአማራ ዲሞክራሲ ኃይል ንቅናቄ ሊቀመንበር አቶ ተስፋውን አለምነህ፣
አሜሪካ በአባይ ጉዳይ ላይ የሰጠችው መግለጫ አለ፣ እሱን አጥብቀን እናወግዛለን። አንደኛ የኢትዮጵያን ብሔራዊ ጥቅም አሳልፎ የሚሰጥ፣ ሁለተኛ ሉዓላዊነትን የሚዳፈር። ይህ ግድብ የተሰራው በህዝብ ገንዘብ ነው፣ በህዝብ ደምና ላብ ነው። እያንዳንዱ ዜጋ ከየኪሱ እያወጣ ነው የሰራው። ስለዚህ በምንም ይሁን በምን በዓለም አቀፍ ህግም ይሁን ስለዚህ የህዝብ ይሁንታ ባልተገኘበትና ፈቃድ ባልተገኘበት ሁኔታ አሜሪካ የመካከለኛውን ምስራቅ ፖለቲካ ለመፍታት የአባይን ጉዳይ እንደ እጅ መንሻ ማቅረቧን አጥብቀን እናወግዛለን። መሆንም የለበትም።
የአሜሪካ መንግስት በታዛቢነት ያስጀመረውን ድርድር ወደ ጎን በመተው ለግብጽ ያደላ መግለጫ ማውጣቱ የአደራዳሪነት ሚናውን መሳቱን የገለጹት አቶ ተስፋውን መንግስት ድርድሩን ወደ አፍሪካ ህብረት ሊያመጣው ይገባል ብለዋል። የአማራ ዲሞክራሲያዊ ኃይል ንቅናቄ የኢትዮጵያ መንግስት አሁን የያዘውን አቋም እንደሚደግፍና ከጎኑ እንደሚቆምም ገልጿል። ህዝቡም በአንድነት ከመንግስት ጎን እንዲቆም ጥሪ አቅርበዋል።
በእኛ እምነት የአባይን ጉዳይ ከአሜሪካ አደራዳሪነት ወደ አፍሪካ ህብረት መምጣት አለበት ብለን እናምናለን። ጉዳዩ ወደ አፍሪካ ህብረት መሄድ አለበት፣ በድርድር ማረቅ አለበት ብለን እናምናለን። ከዛ ባለፈ ግን ከመቼውም ጊዜ በላይ የውስጥ አንድነታችን አጠናክረን በዚህ ወቅት የፕሮግራም የፖሊሲ ልዩነት ሊኖረን ይችላል። ስለዚህ ምንም ይሁን ምን በሉዓላዊነታችንና በብሔራዊ ጥቅማችን ላይ መደራደር አስፈላጊ አይደለም። እንደሚታወቀው ግብጽም ብትሆን ማንኛውም ነገር የሚል መግለጫ አወጣለች፣ እሱንም ተከታትለነዋል። ነገር ግን በእኛ እምነት ግብጽ ኮንቬንሽናል ዋር ወይም ቀጥተኛ የሆነ ጦርነት አካሄዳለች የሚል እምነት የለንም። ምናልባት የውስጥ ጉዳያችን ላይ ገብታ ከአሁን በፊት አድርገው እንደነበረ ክፍፍል ለመስራት ሴራ ለመስራት የሚሆነው ይህን ደግሞ መንግስትም ሆነ በተቃዋሚ መስክ የተሰማራን የፖለቲካ ፓርቲዎች በንቃት በመመከት ምንም ይሁን ምን ያለንን ልዩነት ወደ ጎን በመተው ብሔራዊ ጥቅማችንን ሉዓላዊነታችንን ማስደፈር ስለሌለብን ለጠላቶቻችን ክፍተት መስጠት የለብን። እኛም የምንችለውን ነገር ሁሉ እናደርጋለን፣ መንግስትን እንደግፋለን። መንግስትን ግን አጥብቀን የምንጠይቀው ነገር አሁን እየሄደበት ያለው መንገድ በጣም ጥሩ ነው፣ ነገር ግን በሰከነ ሁኔታ፣ በአስተዋለ ሁኔታ እያንዳንዷን እንቅስቃሴ የኢትዮጵያን ብሔራዊ ጥቅምና ሉዓላዊነትን በማይዳፈር መልኩ እየለካ መሄድ እንዳለበት ማስገንዘብ እንፈልጋለን።
የአሜሪካ የገንዘብ ሚኒስቴር ያወጣውን መግለጫ የኢትዮጵያ የውጭ ጉዳይ ሚኒስትርን ጨምሮ የተለያዩ የፖለቲካ ፓርቲዎችና ማህበራት ተቃውመውታል። ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው ባህር ዳር።
አመሰግናለሁ አስቴር ለዘገባው። በነገራችን ላይ የህዳሴ ግድብን አሞላልና ስራ አመራር ድርድር በታዛቢነት ተከታተላለች ተብላ የነበረችው ዩናይትድ ስቴትስ በጅሮንድ መስሪያ ቤት የገንዘብ ሚኒስቴሯ ስምምነት ላይ ሳይደረስ ኢትዮጵያ ህዳሴ ግድብ ላይ የመጨረሻ ሙከራ እንዳታካሂድና መሙላትም እንዳትጀምር የሚያሳስብ መግለጫ ባለፈው አርብ ምሽት ማውጣቱ ይታወሳል። የደህንነት እርምጃዎችም ውሃ መሙላት ከመጀመሩ በፊት ዓለም አቀፍ ደረጃን በጠበቀ ሁኔታ መወሰድ አለባቸው ይላል መግለጫው። የገንዘብ ሚኒስትሩ ስቲቨን ኑቺን ከሱዳንና ከግብፅ ሚኒስትሮች ጋር በተናጠል መገናኘታቸውን ተናግረዋል። በዚሁ መግለጫ ላይ ሰፍሯል፣ ግብፅም ፊርማዋን ለማኖር በመወሰኗ አድናቆታቸውን ገልጸዋል። ይህ በእንዲህ እንዳለ የኢትዮጵያ መንግሥት በተለይ በውጭ ጉዳይ ሚኒስቴሩና በውሃ ሚኒስቴሯ በኩል ወዲያው ባወጣው መግለጫ ኢትዮጵያ የግድቡን የመጀመሪያ ሙሌትና የውሃ አለቃቀቅ መመሪያና ደንብ ለማዘጋጀት የሚደረገው ድርድር ተጠናቋል በሚል የተሰጠውን መግለጫ አትቀበልም ብሏል። ዋሽንግተን ዲሲ የግብፅ አረባዊት ሪፐብሊክ ፈርሞበታል የተባለው ረቂቅ የሦስቱ ሀገሮች የድርድርም ሆነ የሕግና ቴክኒክ ቡድኖች ውይይት ውጤት አይደለም። የቴክኒክ ጉዳዮች ድርድሩም ሆነ የሕግ ማዕቀፍ ዝግጅቱ ላይ የሚደረገው ድርድር አልተጠናቀቀም። ኢትዮጵያ የታላቁ የኢትዮጵያ ህዳሴ ግድብ የመጀመሪያ ሙሌትና የውሃ አለቃቀቅ መመሪያና ደንብ የሚዘጋጀው በሦስቱ ሀገሮች ብቻ እንደሆነ አቋሟን ቀድማ አስታውቃለች ብሎ ነበረ። በዚህ ሁኔታ ሳለ ነገሩ ለተወካዮች ምክር ቤቱ በተለያዩ ጉዳዮች ማብራሪያ ለመስጠት እዚያ ተገኝተው ለነበሩት የዩናይትድ ስቴትስ የገንዘብ ሚኒስትር ስቲቨን ምኑቺን ስለዚሁ የሦስቱ ሀገሮች ድርድርና የአሜሪካ አቋም እንዲያብራሩ ተጠይቀው ነበር። ጥያቄውን ለሚኒስትር ምኑቺን ያነሱላቸው የኔቫዳው እንደራሴ ስቲቨን ሃርስፎርድ በህዳሴ ግድብ ላይ እየተካሄደ ያለው ድርድርና ንግግሮች በአጠቃላይ ለአካባቢው ጸጥታና ደህንነት እጅግ አሳሳቢ መሆናቸውን አንስተው አሳስበዋል። በግድቡ ውሃ ሞላልና ዓመታዊ የሥራ እንቅስቃሴ ላይ ተደርሶበታል የተባለው ስምምነት በገንዘብ ሚኒስቴሩ የተገለጸበትን አኳኋን እንደማይቀበለው የኢትዮጵያ የውጭ ጉዳይ ሚኒስቴር ማሳወቁንም አንስተው ይህ በአሜሪካ የበጅሮንድ መስሪያ ቤት መግለጫና በኢትዮጵያ መግለጫ መካከል ያለው መጣረስ እንዴት ሊፈጠር እንደቻለ አሜሪካ ለሦስቱም እኩልና ሚዛናዊ ስለመሆን አለመሆኗም አበርትተው ጠይቀዋል። እንደራሴው ስቲቨን ሃርስፎርድ ሚስተር ምኑቺን የዩናይትድ ስቴትስ የገንዘብ ሚኒስቴር እንደራሴው ያንን ጥያቄ በማንሳታቸው አመስግነው የሁኔታውን አሳሳቢነት እንደሚገነዘቡ ላለፉት አራት ወራትም ብዙ ጊዜ በዚሁ ጉዳይ ላይ ማጥፋታቸውን አመልክተዋል ስቲቨን ምኑቺን። ነገር ግን ኢትዮጵያ ባለፈው ሳምንት ውስጥ ከተጠበቀው ስብሰባ በመቅረቷ ዩናይትድ ስቴትስ የተበሳጨች መሆኗንም ገልጸዋል። በዚህ ንግግር ላይ ሳሉ እንደራሴ ሃርስፎርድ ላነሱት ጥያቄ በቀጥታ መልስ ከመስጠታቸው በፊት የገንዘብ ሚኒስትሩ ጊዜያቸው በመጠናቀቁ በዚህ ንግግር እንቀጥላለን ብለው እንደራሴው ንግግሩ ተቋርጧል። እየተከታተልን እንመለሳለን ወደዚህ ጉዳይ። ክቡራትና ክቡራን፣ በገንዘብ ሚኒስቴሩም ሆነ በተወካዮች ምክር ቤቱ ያሉትን ንግግሮች ሰፋ አድርገን እናቀርብላችኋለን። ወደ ተከታዩ የመጽሔት ርዕስ እንሸጋገር። የኦሮሞ ነጻነት ግንባር ዛሬ ባወጣው መግለጫ መንግስት የድርጅቱን አመራር አባላት እያንገላታና እያሰረ ነው ሲል አቤቱታ አሰምቷል። አምነስቲ ኢንተርናሽናል የሚባል ጋዜጣ የት እንዳሉ መንግስት ማሳወቅ አለበት ብሏል። የኦሮሚያ የመንግስት ጉዳዮች የክልል መንግስት ቃል አቀባይ አቶ ጌታቸው ባልቻ ደግሞ አቶ አብዲ ረጋሳ የት እንዳሉ ይታወቃል፣ በኦሮሚያ ፖሊስ ኮሚሽን ቁጥጥር ስር እንደሚገኙ ገልጸዋል። ፀሐይ ዳምጠው ዝርዝሩን ይዛለች።
የኦነግ ስራ አስፈጻሚ ኮሚቴ አባል አቶ ሚካኤል ቦረን ዛሬ በድርጅቱ ጽህፈት ቤት ከሌሎች የድርጅቱ አመራሮች ጋር በሰጡት መግለጫ የካቲት 21 2012 ዓ.ም ጠዋት 12 ሰዓት ገደማ የፌዴራል የአዲስ አበባና የኦሮሚያ ፖሊስ አባላት ቆሬ አካባቢ ወደሚገኘው መኖሪያ ቤታቸው በመሄድ ቤቱን በመክበብና ኃይል በመጠቀም ከገቡ በኋላ አንገላተው በካቴና አስረው ቆሬ ፖሊስ ጣቢያ ወስዶን አሰሩን ሲሉ ተናግረዋል። የገለታ በመግለጫው ላይ እንዳብራሩት በግቢ ውስጥ የሚኖሩ የድርጅቱ አመራሮችና አባላት ላይ ሰብአዊ መብት ጥሰት ተፈጽሟል ብለዋል።
የመጀመሪያ ዙር ፍተሻ አደረገ ፖሊስ ለብቻው። እንደገና ሁለተኛ ዙር በካቴና ከታሰርን በኋላ የእያንዳንዳችንን ክፍል ሁለተኛ ዙር ፍተሻ አደረገ። ሶስተኛ ዙር ከጎረቤት ሰዎች መጥተው ፍተሻ አደረገ። አራተኛ ዙር የመፈተሽ መብት አላቸው ተብሎ የተገመቱት ሰዎች ነው ይመስለኛል ከአዲስ አበባ ፖሊስ ኮሚሽን መጥተው አራት ዙር ከተደረገ በኋላ በእኔ እይታ የነበረው ቴንሽን ዲፊውዝድ ሆኖ የሰው ልጅ በሰውነቱ እንኳ ትሪት የሚደረግበት ሰዓት ላይ ደርሰናል ብዬ አስብ ነበር። በዛ ሰዓት ላይ እንደው ብከፋ ከዛ በኋላ ፈትሸዋል፣ አጥተዋል። የተነገራቸው ነገር በሙሉ የተሳሳተ መሆኑን ኦብዘርቭ አድርገዋል ብዬ ነው የሚገምተው። ይሄ የራሴ ግምት ነው። ከዛ በኋላ እኛን መለስ ብለው በህገ መንግስቱ እና በተለያዩ በዚህ ሀገር የሰው ልጅን መብት የሚያስከብሩ ስምምነቶች አገሪቷ ባደረገችው መሰረት ረጋ ብሎ ማየት ነበርባቸው። የእኛ እንግልት ግን ባሰበት። ከዛ ተንከባለ፣ ወደ ግድግዳ ዙር፣ መንቀሳቀስ አትችልም፣ በሆዲተኛ ለየት ያሉ ትእዛዞች እየበረከቱ መጡ። ማለት
ዶክተር ሽጉጤ መንግስት ከፈለገ በስልክ ደውለው እኛን ጠርቶ ማነጋገርም ሆነ ማሰር እየቻለ ወታደሮች አስታጥቆ ወደ መኖሪያ ቤታችን መላኩ እንቆቅልሽ ሆኖብናል ብለዋል።
አንደኛ ከስራችን አንጻር እኔ እዚህ ያለሁት የኦሮሞ ነጻነት ግንባር ከተለያዩ የባለ ድርሻ አካላት ከዱሮ ጀምሮ ከመንግስት፣ ከፖለቲካ ፓርቲዎች፣ ከተለያዩ አካላት ጋር ከሚያደርጋቸው ስራዎች ላገናኝና ፋሲሊቴት ላድርግ፣ እውቀትን ልምደን ሼር ላድርግ ነው እዚህ ያለሁት። እኔ በተፈለገው ሰዓት የትኛውን ቢሮ ተጠርቼ የሚቀርብ ሰው በምንም አይነት መልኩ ከትጥቅ ትግል ጋር የሚገናኝ ሰው አልነበርኩም፣ አይደለሁም። በእኔ ላይ ማነጣጥሩ ሾክ ያደረገኝ ጉዳይ። ሁለተኛ በአጠቃላይ ሁላችንም በተፈለግነው ሰዓት የትኛውም የመንግስት አካል ቢሮ የትኛውንም እኛን ሊያነጋግረን ከሚፈልገው አካል ጋር መቅረብ የምንችል ሰዎች ነን። በሰላም ፖሊስ ሊጠይቀን ሊፈትሸን ህግ በሚፈቅድለት መሰረት ሊያደርግ የሚችል ኃይል ነው እና ልክ ምሽግ ሰብሮ እንደምገባ አይነት ብሄፍ ማድረጉ በጣም ሾክ የሚያደርግ ፍጹም በአሁኑ ጊዜ ደግሞ ኤክስፔክት ያላደረግኩት ጉዳይ ነበር።
ባለፈው ቅዳሜ ከታሰሩ የኦነግ አመራሮች እና አባላት መካከል አቶ አብዲ ረጋሳ እስካሁን እንዳልተፈቱና የት እንዳሉ እንደማያውቁ ዶክተር ሽጉጤ ገልጿል። ከአቶ አብዲ ውጪ ሌሎች 8 የኦነግ አመራሮች እና አባላት በታሰሩበት ቀን አመሻሽ እንደተፈቱ መዘገባችን ይታወሳል። ከዚሁ ጋር ተያይዞ የዓለም አቀፍ ሰብአዊ መብት ተሟጋች ድርጅት አምነስቲ ኢንተርናሽናል የኦኔግ ከፍተኛ አመራር የሆኑት አቶ አብዲ ረጋሳ ከተያዙ ቀን ጀምሮ የት እንዳሉ በቤተሰብም ሆነ በጠበቃቸው አይታወቅም። ስለዚህ መንግስት እኚህ አመራር የት እንዳሉ ማሳወቅ አለበት በማለት መግለጫ አውጥቷል። አቶ ፍስሃ ተክሌ በአምነስቲ ኢንተርናሽናል የኢትዮጵያና ኤርትራ የሰብአዊ መብት አጥኚ ናቸው። አቶ ፍስሃ አቶ አብዲ ረጋሳ የት እንዳሉ አይታወቅም፣ ቤተሰብና የህግ ጠበቃቸውም እንዳላገኟቸው ገልጾልናል ብለዋል።
ረጋሳ የኦነግ የከፍተኛ አመራር የሆኑት እሳቸው እንዲቀሩ ተደርጓል። በተከታታይ ጊዜ ሄደው ለማግኘት ይሞክሩም አላገኟቸው። ጠበቃም ትናንትና እንዲሁ ለማግኘት ሞክሮ ነበረ፣ ማግኘት አልቻለም። ፍርድ ቤትም እየተጠበቁ ነበር ይቀርባሉ ተብሎ፣ እዛም ለመቅረባቸው ምንም ማረጋገጫ የለም።
የኦሮሚያ ክልል መንግስት ቃል አቀባይ አቶ ጌታቸው ባልቻ በበኩላቸው የኦሮሞ ነጻነት ግንባር አመራሮች የግድያ ሙከራ ተደርጎብናል እንዲሁም ኢሰብአዊ ድርጊት ተፈጽሞብናል ስላሉት ጉዳይ መረጃ የለኝም፣ ነገር ግን ድርጊቱን ፈጽሞብናል የሚሉትን ግለሰብ በህግ የመጠየቅ መብት አላቸው ሲሉ ገልጿል።
ወከባ ደርሶብናል፣ የመብት ጥሰት ደርሶብናል ብለው የሚያነሱ ተቃላት ካሉ ይህንን መብታቸውን የማስከበር የህግ የበላይነትም ሲባል እነዚህንም የሚያጠቃልል ስለሆነ የዜጎችን ሰብአዊ መብትና ዲሞክራሲያዊ መብት በሚጎዳ መልኩ የሚንቀሳቀስ የጸጥታ አካልም የለንም። ይህንን የሚያደርግ የጸጥታ አካል ካለ ግን በህግ የመጠየቅ መብት ስላላቸው በዚህ ደረጃ መብታቸውን ኤክሰርሳይዝ ማድረግ ይችላሉ ሀሳብ ነው ያለን።
አቶ ጌታቸው ባልቻ ለአሜሪካ ድምጽ በሰጡት ማብራሪያ አቶ አብዲ ረጋሳ በኦሮሚያ ፖሊስ ኮሚሽን ነው በቁጥጥር ስር የዋሉት፣ ያሉበትን ቦታ ይታወቃል ብሏል።
ታስረው ያሉት በኦሮሚያ ፖሊስ ኮሚሽን ነው በቁጥጥር ስር ያዋላቸው። ስለዚህ ይሄኛው ጊዜ ቀጠሮ ተጠይቆበት ፍርድ ቤት ቀርቦ የወጣው ሰው የት እንዳለ አናውቅም ብሎ ማለት ትንሽ ጊዜ ቀጠሮ የተጠየቀበት ፍርድ ቤት ሄዶ መጠየቅ ይቻላል። ከዛም ባለፈ መብትም ስላላቸው ቤተሰቦቻቸው የህግ ጠበቃቸው ማየት ይችላሉ። የሚከለክል ነገር የለም። ከዚህ ውጭ የሚፈጸም ነገር ካለ አጣርተን ግልጽ የምናደርግ ይሆናል ማለት ነው።
ባለፈው ቅዳሜ የተያዙት የኦነግ አመራሮች ከቤታቸው የተወሰዱ ኮምፒውተሮች፣ የእጅ ስልኮቻቸው፣ ገንዘብ፣ የተለያዩ ዶክመንቶች፣ የአመራሮቹ መታወቂያና ፓስፖርት እንዳልተመለሰላቸው ተናግሯል። ለአሜሪካ ድምጽ ፀሐይ ዳምጦ ነኝ ከአዲስ አበባ።
አመሰግናለሁ ፀሐይ። ተከታዩ ዘገባ ወደ ደቡብ ይወስደናል። የሐዋሳን ጸጥታና ሰላም አስተማማኝ ለማድረግ ወንጀል የመከላከል ስልትና የስምሪት ስርዓቱን በመቀየር እየተንቀሳቀሰ መሆኑን የከተማይቱ ፖሊስ መምሪያ አስታውቋል። ፖሊስ ዛሬ ባወጣው መግለጫ ተሽከርካሪዎችን ጭምር ሰርቀዋል ያላቸውን በተለያዩ ወንጀሎች የጠረጠራቸውን ማሰሩንና የኢትዮጵያ ገንዘብ አታሚ ነኝ ይላል ያሉት ዜግነቱ ኢትዮጵያዊ ያልሆነ ግለሰብ ከህገወጥ ገንዘብ ማተሚያ መሳሪያ ጋር መያዙን ገልጧል። መግለጫውን የተከታተለው የሐዋሳው ሪፖርተራችን ዮናታን ዘብዴዎስ ተጨማሪ አለው።
የሐዋሳ ከተማ አስተዳደር ፖሊስ መምሪያ ኃላፊ ምክትል ኮማንደር ዮባ ቤቶ ዛሬ በሰጡት መግለጫ የሐዋሳ ከተማ ህዝብ ደህንነትን ለማረጋገጥ ፖሊስ በወንጀለኞች ላይ የማያዳግም እርምጃ በመውሰድ ህግ የማስከበር ስራ እየፈጸመ መሆኑን ተናግረዋል። የሐዋሳ ከተማን ሰላምና ጸጥታ አስተማማኝ ለማድረግም የወንጀል መከላከል ስልትና የስምሪት ስርዓት በመቀየር ወንጀለኞችን በቁጥጥር ስር ያዋለ መሆኑን አስታውቀዋል።
በከተማችን ውስጥ በርካታ የስርቆት ወንጀሎች በሞተር ሳይክል በባጃጅ ተሽከርካሪ በኩልም አልፎ አልፎ ይከሰታሉ እና እነዚህን ለማስቀረት እንደ ጸጥታ ኃይል በራሳችን አቅደን ከባለድርሻ አካላት ጋርም በመቀናጀት እና ከህዝቡ ጋር በመምከር የስምሪት ስርዓት ቀይረን ፖሊሱ ከዚህ በፊት ሲሰማራ በነበረው ልክ ሳይሆን አሁን ለመቆጣጠር በሚያስችለን አኳኋን ይሻላል የሚለውን ዘዴ መርጠን አቅደን ወደ ስራ ያገባ ነው። ከዚህ መነሻ በርካታ ሞተሮችን መቆጣጠር ችለናል። ሞተር ብቻ ሳይሆን የሞተር ሌቦችንም ጭምር ከሞተሮች ጋር መያዝ የጀመርንበት ሁኔታ ነው ያለው። እነዚህ ተጠርጣሪዎች እንዴት እንደሚወስዱ ጭምር አነጋግረናቸው ሙሉ ማቴሪያል አላቸው። የማንም ሞተር ይሁን ከቆመበት ሄደው አስነስቶ የሚሄዱበት የትኛውንም ተሽከርካሪ መኪና ይሁን ባጃጅ ይሁን ሞተር ይሁን ለመክፈት የሚያስችል በቂ ቁልፍ አላቸው። ይህን ቁልፍ በተመሳሳይ መልኩ በዚህ ስራ ላይ የተሰማሩ አካላት አስቀርጸው እንደሚከፋፈሉ ጭምር ነው ደረስንባቸው። ስለዚህ እነዚህን ተጠርጣሪዎች ደርሰን ወዲያው ስንፈትሻቸው ከአንዳንድ ተጠርጣሪ ከሁለት በላይ ማስተርኪ ነው የምናገኘው። እነዚህ ቁልፎች መኪናንም ይከፍታሉ፣ ባጃጅ ይከፍታሉ፣ ሞተር ሳይክል ይከፍታሉ።
በሐዋሳ ከተማ በስፋት የሚስተዋሉ ወንጀሎች ንጥቂያ፣ ዝርፊያ፣ የሞተር ሳይክል፣ የባለ ሶስት እግር ባጃጅ፣ የቤት ኦቶሞቢልና ሌሎች መኪናዎች ስርቆት፣ ህገወጥ ንግድ፣ የማታለልና የማጭበርበር ወንጀሎች መሆናቸውን የተናገሩት ምክትል ኮማንደር ኢዮብ ፖሊስ ባለፉት ሶስት ሳምንታት ብቻ ክትትል በማድረግ በተለያዩ ወንጀሎች ተጠርጣሪዎችን በቁጥጥር ስር አውሏቸዋል ብሏል።
በቅንጅት በተደራጀ መንገድ እያንዳንዱ በዚህ ጉዳይ የተጠረጠረ አካል በጥፋቱ ልክ የሚቀጣበትን ሁኔታ ጭምር ለመፍጠር እየሰራን ያለንበት ሁኔታ እንዳለ ለመግለጽ ነው።
ተሽከርካሪዎቹ ከተሰረቁ በኋላም ሰነድ ተዘጋጅቶላቸው ለገበያ ይቀርባሉ ብሏል ምክትል ኮማንደር ዮብ። ተሽከርካሪዎችን ጭምር ሰርቀዋል ያሏቸውን የተለያዩ ወንጀለኞችን ማሰሩና የኢትዮጵያ ገንዘብ አታሚ ነኝ ይላል ያሉት ዜግነቱ ኢትዮጵያዊ ያልሆነም ነገር ግን አገሩን ለመግለጥ ያልፈለጉት አንድ ግለሰብ ከህገ ወጥ ገንዘብ ማተሚያ መሳሪያ ጋር መያዙና ምርመራ የተደረገበት መሆኑን ገልጠው አብራርቷል።
ከማጭበርበር ወንጀል ጋር ተያይዞ በእንደዚህ አይነት መልኩ የተሰማሩ አካላትም ጭምር እንዳሉ፣ ይሄ አካል ብቻ አይደለም ዶላር የሚያመርትም ሌላ አካል እንዳለ ነው ሰውዬው እየገለጸ ያለው። ስለዚህ ዶላር የሚያመርቱ አካላት በተጨባጭ እዚህ እኛ ጋር ሐዋሳ ውስጥ አሉ ወይ ብለን ስናስ ለጊዜው ልናገኛቸው አልቻልንም። ግን ጠንከር ያለ ክትትል ያደረግን ነው። እንደነዚህ አይነት የሚያጭበረብሩ አካላት ጭምር ከተማችን ውስጥ መታየት መጀመራቸውን ህዝባችን ሰምቶ ጥንቃቄ እንዲያደርግ ነው።
ከዚህ በተጨማሪም የተለያዩ በኮንትሮባንድ ወደ ከተማው የገቡ የአልባሳት፣ የዘይትና የስኳር ህገወጥ ንግድ መቆጣጠሩና በከተማው ወጣቶች ላይ ከፍተኛ ጉዳት እያደረሰ ነው ያሉትን የአደንዛዥ እጾችን ዝውውርና የሺሻ ማጨሻ ቤቶችን ማዘጋቱን ገልጠው ወንጀል በመከላከል ተግባር የከተማው ህዝብ አሁንም የተለመደውን ተሳትፎ እንዲያደርግ ምክትል ኮማንደር ኢዮብ ጥሪ አቅርበዋል። ለአሜሪካ ድምጽ ራዲዮ ዮናታን ዘብዲዮስ አዋሳም።
አመሰግናለሁ ዮናታን። ዝግጅታችን ይቀጥላል። እስከ ምሽቱ 4 ሰዓት አሁን ከምሽቱ 3 ሰዓት ከ35 ደቂቃ ሆኗል። አዲስ አበባ ላይ በ22 በ25 እና በ31 ሜትር ባንድ እንዲሁም በናይል ሳት ቪኦኤ 24 ላይ ነው ዝግጅታችንን እየተከታተላችሁ ያላችሁት። ዌብሳይታችን አምሃሪክ ዶት ቪኦኤ ኒውስ ዶት ኮም ላይ እንገኛለን። ከዚያም ስርጭቶቻችንን በቀጥታ ማዳመጥ ትችላላችሁ። እንዲሁም በፌስቡክ ላይቭ አት ቪኦኤ አምሃሪክ ብላችሁ ወይም ደግሞ በአሃዱ ራዲዮ 94.3 ላይ በቀጥታ እንገኛለን። ከኦዲዮ ናውም እንዲሁም በእጅ ስልካችሁ ቪኦኤ ዳት ኤች ኦ አር ኤን ዳት ኤም ኦ ቢ አይ ወይም የቪኦኤን አፕ ቪኦኤ ሆርን ኦፍ አፍሪካ ብላችሁ ብትጭኑ እንዲሁ በቀጥታ ስርጭቶቻችንን ማዳመጥ ትችላላችሁ፣ በቀጥታና በጥራት። ከዚህ ከመደበኛው ስርጭታችን በተጨማሪ በየዕለቱ ከምሽቱ 2 ሰዓት እስከ 2 ሰዓት ተኩል በ19ና በ25 ሜትር ባንድ አጭር ሞገድ ከምሽቱ የሚተላለፍላችሁን ጋቢና የሚል ፕሮግራማችንን እንድትከታተሉም እንጋብዛለን። የፕሮግራም ማሳሰቢያ ያለን አሁን ለጥያቄዎ መልስ ለኮሮና ቫይረስ መከላከያ ክትባት የለም ወይም ለኮቪድ-19 ሕክምና ሊውል የሚችል መድኃኒትም የለም። ኮሮና ቫይረስን ለመከላከል ግን ቀላል እንደሆነ የጤና ባለሙያዎች ይናገራሉ። ስለ ቫይረሱም ይሁን ስለ ወረርሽኙ ጥያቄ ያለዎት ባለሙያዎችን ጋብዘናል። 202-205-9942 የውስጥ መስመር 14 ላይ ወይም በኢሜይል ኤችኦአርኤን ይቅርታ ወይም በኢሜይል ኤችኦአርኤን አት ቪኦኤ ኒውስ ዶት ኮም ወይም በፌስቡክ ገጻችን ላይ አት ቪኦኤ አምሃሪክ ጥያቄዎችዎን ሊያደርሱን ይችላሉ። የኢትዮጵያ የሕብረተሰብ ጤና ኢንስቲትዩት ዳይሬክተር ዶክተር ኤባ አባተ ከአዲስ አበባ፣ ከሜሪላንድ ጂኤፒኤ የተሰኘ በድህነትና በኤችአይቪ ኤድስ ላይ የሚሠራ ግብረሰናይ ድርጅት መሥራችና ሥራ አስኪያጅ ዶክተር አሸናፊ ዋቅቶላ ናቸው ለጥያቄዎቻችሁ መልስ የሚሰጡት። ፕሮግራሙ የሚቀረጸው ነገ ሐሙስ ማርች 5 2020 ዓ.ም በዋሽንግተን ዲሲ ሰዓት አቆጣጠር ከሰዓት በኋላ 1:30 ፒኤም አንድ ሰዓት ተኩል 1:30 ፒኤም በዚህ ሰዓት አካባቢ ማለት ነው። ጥያቄዎቻችሁን ላኩልን። እንደዚሁም አዲስ አበባ ላይ ነገ ከምሽቱ 3 ሰዓት ተኩል አካባቢ ነው የሚቀርጸው። በቀጥታም ጥያቄዎቻችሁን ማቅረብ ከፈለጋችሁ ኢሜል አድርጉልን፣ አድራሻችሁን ደውለን እናገናኛችኋለን። ስለ ኮሮና ቫይረስ ወይም ስለ ኮቪድ-19 በቂ ግንዛቤ ይኑሮት ለጥያቄዎ መልስ።
ኮሮና ቫይረስ ዓለምን የማዳረሱ ነገር ጥያቄው ይመጣ ይሆን ሳይሆን መቼ ነው የሚል ነው ነው የሚሉት የመከላከሉ ዘመቻ ላይ የተሰማሩት ባለሙያዎች። ስለዚህ ራስዎን ነቅተው ይጠብቁ፣ አይረበሹ። እጆችዎን ግን በተከታታይ በሳሙናና በብዙ ውሃ ከመታጠብ አይቦዝኑ። እጆችዎን ይታጠቡ። ውሃና ሳሙና አጠገብዎ የሉም? እጆ ሲቀፎት በአልኮሆል ያብዙት። በአረቄም ቢሆን በካቲካላም ቢሆን በአካባቢዎ የሚያስለው ወይም የሚያስነጥስ ሰው አለ? በአንድ ሜትር ያህል ርቀት አይቅረቡት። እርሶም ትኩሳት፣ ሳልና ማስነጠስ ከተሰማዎ አንድም ይመርመሩ፣ አንድም ሌሎችን ከምንም አይነት ጀርም ይጠብቁ። ቤተሰብዎን ጓደኞችዎን፣ ማንም በአካባቢዎ ያለን ሰው ጆሮዎችዎንና ህሊናዎን ያንቁ። የጤና መረጃዎችን ከባለሥልጣናቱና ከታመኑ ምንጮች ብቻ ይከታተሉ ይከተሉ። ኮሮና ቫይረስን አንተ ማቆም ትችላለህ። ኮሮና ቫይረስን አንቺ ማቆም ትችያለሽ።
ክብራትና ክብራን አድማጮች ዝግጅታችን ይቀጥላል። አሁን ለአራት ሰዓት 20 ጉዳይ ነው። የአየር ስርጭት ፕሮዲውሰራችን ንጉሱ ታምሬ ነው። ቴክኒሻና ናሽዋን ካሊ በስቱዲዮ የቴክኒክ መሳሪያዎች ላይ አለች። የዌብና ማህበራዊ መገናኛ ፕሮዲውሰራችን አበባየው ገበያው ነች። ለዜናው ቆንጂት ታየ አብራኛለች። ዋና አዘጋጇ ትዝታ በላቸው፣ እንዲሁም አስተናጋጃችሁ ሶሎሞን አባተ ነኝ። ወደ ተከታዩ ዝግጅታችን እናልፋለን። ዲሞክራሲ በተግባር በዓለም ዙሪያ ያለው የዴሞክራሲ ሁኔታ አሳሳቢ ነው ይላል ፍሪደም ሃውስ ከዋሽንግተን ዲሲ። ለ14 ዓመታት የቆየው ዝንባሌ በመቀጠሉ በአንዳንድ ሀገሮች ውስጥ ተስፋ የሚያስቆርጥ ሁኔታ ታይቷል ይላል ይህ የፍሪደም ሃውስ ሪፖርት። ሪፖርቱ አያይዞም የግለሰብ ነጻነቶችና ዲሞክራሲያዊ ሥርዓቶች ጥቃት ደርሶባቸዋል ብሏል። አራሻራብ ዛዲ ያጠናቀረው ዘገባ አለ። አዳነች ፍስሐዬ ይዘዋለች። ለዲሞክራሲ በተግባር
ዲሞክራሲና ነጻነት በዓለም ዙሪያ እያሽቆለቆሉ ናቸው ይላል ፍሪደም ሃውስ ያወጣው ዓመታዊ ዘገባ። ሆንግ ኮንግ ውስጥ የቻይና አገዛዝን በመቃወም በወጡት ሰዎች፣ ኢራን ላይ ደግሞ ለውጥ እንዲደረግ በተደረገው ተቃውሞ ላይ መንግስታት ጭካኔ የተመላበት እርምጃ ወስደዋል ይላል ዘገባው። በአንዳንድ በዲሞክራሲ የዳበሩ ሀገሮችም የሚያሳስብ ዝንባሌ እየታየ መሆኑን የፍሪደም ሃውስ ዘገባው ስቷል። በፍሪደም ሃውስ ጥናትና ትንተና ክፍል ምክትል ፕሬዚደንት ሴራ ሪፑቺ ያብራራሉ።
Democracy is in trouble. This year we've seen an assault on
ዲሞክራሲ ችግር ላይ ወድቋል። በያዝነው ዓመት በዲሞክራሲያውና የጭካኔ አገዛዝ ባለባቸው ሀገሮች የእኩልነት መብቶችና ለችግር የሚጋለጡ ቡድኖች መብቶች ሲነፈጉ ይታያል። በተከታታይ ለ14ኛ ዓመት በዓለም ደረጃ የዲሞክራሲ ይዘት ቁልቁል የሄደውም ይህ ሁሉ ተጨማምሮበት ነው።
ሃይማኖታዊ እምነትንና ውህዳን ህዝቦችን ኢላማ የሚያደርጉ መንግስታት መበራከታቸውን ሴራ ሪፑቺ አስገንዝበዋል።
There is definitely a real trend of countries scapegoating a minority population.
ሀገሮች ውህዳን ህዝቦችን ጥፋተኛ የማድረግ ተጨባጭ ዝንባሌ እያሳዩ ነው፣ ወይም ደግሞ በአናሳ ህዝብ ላይ ቴክኒኮች ይሞክሩና በበለጠ ያስፋፉታል።
ሪፑች እንደሚሉት ቻይናን የመሳሰሉት ጨቋኝ ሀገሮች የክትትል ተግባርን በአነስተኛ ደረጃ ይጀምሩና ሀገሪቱን በሰፊው ለመከታተልና ለመቆጣጠር ይጠቀሙበታል። ያም ሆነ ግን የሆንግ ኮንግ ህዝብ ለነጻነቱ ለመታገል ቁርጠኛነት ማሳየቱ አልቀረም ይላሉ ሪፑቺ።
It's quite clear from the demonstrations in Hong Kong that those people see freedom and democracy as just as
የሆንግ ኮንግ ህዝብ ያሳየው ተቃውሞ ነጻነትና ዲሞክራሲ በዓለም ዙሪያ ላሉት ህዝቦች የሚጠቅመውን ያህል ለሱም ጠቃሚ ነው ብሎ እንደሚያምን በግልጽ ያመለክታል። የቻይና መንግስት ህዝቡ የሚፈልገውን ነገር እንዲረዳ ሆንግ ኮንግ ላይ የተካሄደው ተቃውሞ መደገፍ ይኖርበታል።
ሪፑቺ ስለ ቤኒን ጉዳይ ሲናገሩም ባለፈው ዓመት ጉድለት ያለበት ምርጫ ተካሂዷል ብለዋል። የሀገሪቱ የዲሞክራሲ ደረጃ አሃዝ መፈንቅለ መንግስት ለተካሄደባቸው ሀገሮች ወይም ጦርነት ላይ ለሚገኙ ሀገሮች ወደሚሰጠው መለኪያ ደረጃ ወርዷል ይላሉ።
To have such an extreme change due to an election in a country that had been
ከአፍሪካ ሀገሮች በተለይም ከምዕራብ አፍሪካ ሀገሮች ስኬታማ ተደርጋ ትታይ የነበረችው ሀገር በምርጫ በታየ ጉድለት ምክንያት እንዲህ አይነት ለውጥ ሲከሰት በጣም ያሳስባል። ለአፍሪካ የዲሞክራሲ ጎዳናም አሳሳቢ ነው።
አንዳንድ መሻሻል ያሳዩ ሀገሮች መኖራቸውን ግን ሳይጠቅሱ አላለፉም።
Sudan overall is one of the bright spots of the past year. The fact that the popular movement was able
Sudan ባጠቃላይ ባለፈው ዓመት ብሩህ ገጽታ ካሳዩት ሀገሮች አንዷ ነች። ህዝባዊው አመጽ ለ30 ዓመታት ያህል ስልጣን ላይ የነበሩትና በፍጅት የተከሰሱትን ፕሬዝዳንት ከስልጣን ለማስወገድ መቻሉ ራሱ ትልቅ ነገር ነው።
ሪፑቺ በመጨረሻም ተስፋ የሚኖረው ለመታገል ዝግጁ በሆኑ ሰዎች ላይ ነው ብለዋል። ያም ሲባል ግን የፍሪደም ሃውስ ዓመታዊ ዘገባ እንደሚለው የማይሳካላቸው ሀገሮች የቀናቸውን 2-1 ይበልጣሉ።
አመሰግናለሁ አዳነች። ወደ ተከታዩ ዝግጅት እናልፋለን። ወልዲያ ዩኒቨርሲቲ በወልዲያ ዩኒቨርሲቲ አስተማማኝ ሰላም መስፈኑንና የተረጋጋ የመማር ማስተማር ሂደት እየተካሄደ መሆኑን ተማሪዎችና የዩኒቨርሲቲው ባለስልጣናት ገልጸዋል። ለተገኘው ሰላምና መረጋጋት አስተዋጽኦ አድርገዋል ላላቸው ተቋማትና ግለሰቦች ዩኒቨርሲቲው በልዩ መርሃ ግብር እውቅና መስጠቱን ምስጋና ማቅረቡን መስፍን አራጌ ዘግቧል። ወደ ዝርዝሩ እንለፍ።
በወልዲያ ዩኒቨርሲቲ ጥቅምት 29 ለሊት ላይ የሁለት ተማሪዎችን ህይወት ቀጥፎ የተወሰኑ ወጣቶችን ለጉዳት የዳረገው አሳዛኝ ግጭት ዳግም እንዳይከሰት በተሰራው ስራ ዩኒቨርሲቲው ሰላማዊ የመማር ማስተማር ሂደቱን እውን አድርጓል ነው የተባለው። የአንደኛው ሰን ትምህርታቸውን አጠናቀው ለቀናት ወደ ቤተሰቦቻቸው ያቀኑ ተማሪዎች ወደ እውቀት ቤታቸው እየተመለሱ ነው። በጥርጣሬ ይተያዩ የነበሩ ወንድማማቾች ዛሬ ተቃቅፈዋል። ከናዝሬት የመጣችውና የ3ኛ ዓመት የጋዜጠኝነትና ኮሙኒኬሽን ተማሪዋ ቴሌም ኪዳኔ አስከፊውን አጋጣሚ እንዴት አስተውሰዋለች?
በጣም ብዙ ችግር ነበረ። በተለይ ደግሞ ሴት ልጅ ሆነ ውጪ ማደር በጣም ከባድ ነበረና ወላ ባጥር እስከ መዝለል ምናምን ደርሰን ነበረ። ከዛ በፊት ግን 3 ቀን ከቅዳሜ ጀምሮ እስከ ሰኞ ውጪ አድረን ነበረ ሜዳ ላይ ማለት ነው። በዛ ሰዓት ደግሞ በጣም ብዙ ጭንቀትም ነበረ። ከምግብ አንጻር ራሱ ምግብ መብላት እንኳን ቢፈቀድልን እንኳን እዚች ጋር ያለው ነገር የሆነ ነገር ሊፈጠርብኝ ይችላል ወይ ልመታ እችላለሁ በሚል ራሱ በጣም ብዙ ጭንቀት ነበረ። ቤተሰብ በጣም ይጨነቃል። የሚሰማው ነገር አለ፣ በፌስቡክ የሚያየው ነገር ከሱ አንጻርም ቤተሰብ የሚያሳድርብ ጫና ይኖራል። ከዚህም ደግሞ የምትሰማው ነገር አለና በመሀል ሆነ በጣም ብዙ ጭንቀት ነበረውና በጣም ከባድ ጊዜ ነበር።
አሳዛኙ ድርጊት እንዲበርድ ዳግምም እንዳይከሰት በተለይ ህዝቡ ላደረገው አስተዋጽኦ እማኝነቴን ሰጣለሁ የሚለው ከቤንች ማጅ የመጣውና የ5ኛ ዓመት ኤሌክትሪካል ኢንጂነሪንግ ተማሪው ግርማ ከበደ ነው።
በተለይ ለወደፊት ለሚመጡት ፍሬሽ ተማሪዎች ስጋት እንዳይኖርባቸው ነው ማለት ነው። ወልዶ ማለት እውነት ነው የምላቸው፣ ፊታቸው ሳይሆን ልባቸውም ያምራል። 5 ዓመት ቆይቼ ያለው በባል ጊዜ እጅ አላቅም ቤት፣ ምክንያቱም ፍቅር ነው ቤት ነው ናንጫውት ምንብላ ነው እንጂ ወሎ ጋር ድብቅ ነገር የለም።
እንደ ልጅ አይተው ተንከባክበው ከዚህ እንኳን ሰው አባሮ ስታመልጥ ቤታቸው ሸሽጎ ማስቀመጥ ማለት ነው። አሁን ላለንበት ሰላም፣ አሁን ላለንበት መረጋጋት የህብረተሰቡና ማህበረሰቡ ትልቅ አስተዋጽኦ ነው ያደረገ። እውነትም የፍቅር ሀገር ናት።
ችግሩ በተከሰተበት ወቅት የአካባቢው ማህበረሰብ የሃይማኖት አባቶችና ወጣቶች በማረጋጋት ጉዳት ደርሶባቸው ሆስፒታል የተኙትን በመንከባከብና በአደጋው ህይወታቸው ላለፉት ወጣቶች የተሰማቸውን ጥልቅ ሀዘን በመግለጽ ትክክለኛ ኢትዮጵያዊነትን አንጸባርቀዋል ነው የሚለው ወልዲያ ዩኒቨርሲቲ። ለዚህም በጎ ተግባራቸው የእውቅናና የምስጋና ፕሮግራም አዘጋጅቶላቸው ነበር። በፌዴራል ፖሊስ የሰሜን ዲቪዥን 6ኛ ሻለቃ 1ኛ ሻምበል ኃይል ምክትል አዛዥ ዋና ሳጅን ያዚድ አባዱራ እውቅናና ምስክር ወረቀቱ ለተሻለ ኃላፊነት ያነሳሳናል ብለዋል።
እውቅና በመሰጠቱ ለእኔ በጣም ትልቅ ደስታ ነው የተሰማኝ። ከባድ የሆነ የጸጥታ ሁኔታ ነበር የዚህ ግቢ ውስጥ። ያንን ከመከላከያ ሰራዊትና ከክልል አድማ በተናዎች ጋር በመሆን በመቀናጀት በማረጋጋት ጥሩ ስራዎች የተሰራ ቆይተዋል። ለፈተናም እንዲፈተኑ ሰላም መማር ማስተማሩ ሂደታቸው እንዲቀጥሉ ትልቅ ሚና ተጫውተናል። ያን ዛሬ እንደዚህ ሰላም ሆኖ ሁሉም በአንድ ላይ ሆኖ በፍቅር ተሳስቦ እዚህ በመገኘቱ በጣም ደስታ ነው የሚሰማኝ።
የ91 ዓመቱ የእድሜ ባለጸጋ የአምሳ አለቃ መላኩ ተገኝ ግጭቱ ከተፈጠረ በኋላ ወደ ስፍራው በማቅናት የማረጋጋት ስራ ከሰሩ አባቶች አንዱ ናቸው። በሁለቱ ወንድማማቾች መካከል የተፈጠረው ደም አፋሳሽ ግጭት በወቅቱ በአደባባይ እንዲያነቡ አድርጓቸው ነበር።
ይህ ችግር ተፈጠረ ሲባል በአገር ሽማግሌነታችን ብዙ ሁነን መጣን። እዚህ ስንደርስ ጸጥታው ደፍርሷል። ተነስቼ ልንግግር ላደርግ ስል ሁኔታው በጣም ስላሳዘ አለቀሱ። እኔ ሳለቅስ ተማሪዎቹን በሙሉ ከዚያ ያሉት አለቀሱ። ጸጥታውን አረጋግጠን እዚህ እንዲደርስ አድርገን
ትናንትና ያለቀሱለት ዩኒቨርሲቲና ያለቀሱላቸው ተማሪዎች ዛሬ አንድ ላይ ሆነው ሲያገኟቸው ምን ተሰማዎት?
እኔ እንደው የደስታ ብዛት ይሄ ነው ብዬ አልነግርህ። በጣም ነው ደስ ያለኝ። ምክንያቱም እኔ በማልቀስ የእኔ ልቅሶ ፈጣሪ ተቀብሎታል የሚል እምነት አለ እና ይሄ ዛሬ እኔ እንደው እንደተወለድኩበትና እንደ ሰርጌ ቀን አድርጌ ነው የምቆጥረው።
የወልዲያ ዩኒቨርሲቲ ሲቲ ፕሬዚዳንት ዶክተር አበበ ግርማ የአካባቢው ማህበረሰብ የጸጥታ ኃይሉና ወጣቶች ለዛሬው የዩኒቨርሲቲው መረጋጋት የማይተካ ሚና መጫወታቸውን ይናገራሉ። የእውቅና ፕሮግራሙም የጀመሩትን አጠናክረው እንዲቀጥሉ ያስችላቸዋል ባይ ናቸው።
ማህበረሰቡ ከዚህም ቀደም በአካባቢው የወልዲያ ከተማ መስተዳደር ጋር በጋራ በመሆን የእውቀትና የሰላም አማካሪ ቡድን አቋቁመናል። ያ ቡድን ወደ 38 የሚሆኑ አባላት አሉት። ወደፊት በሚፈጠሩት ማንኛውም ነገር በደስታም ተለያየ ኮንፈረንሶችም የምርምርም ስራም ቢሆን የማህበረሰብ አገልግሎትም እነሱም እየመጡ በጋራ ተወያይተን የበኩላቸውን ድርሻ እንዲያደርጉ ከፍትልናል። ይህንም ያደርጋሉ። በአደረጃጀት
ደም አፋሳሽ ችግሮች በዩኒቨርሲቲው እንዳይደገሙ አስፈላጊው ጥናትና መፍትሄ ተቀምጧል የሚሉት ደግሞ የሰሜን ወሎ ዋና አስተዳዳሪና የዩኒቨርሲቲው ምክትል ቦርድ ሰብሳቢ ወልደ ትንሳኤ መኮንን ናቸው።
አንደኛ የችግሩ መንስኤዎች በሙሉ ለቅመን ለይተናል። ከመሰረተ ልማት ለተማሪዎቹ ከሚቀርቡ አቅርቦቶች ጋር ያሉ ጉድለቶችንም ለይተናል። እነኚህን ደረጃ በደረጃ እየፈታን ነው። የችግር አካል ሆነው የሚንቀሳቀሱ አካላትን ደግሞ ህጋዊ እርምጃ በመውሰድ ለማስታገስ ጥረት እየተደረገ ነው።
መረጃዎች እንደሚያስረዱት 20 የሚደርሱ ተማሪዎች ላይ ከማስጠንቀቂያ ጀምሮ ከአንድ እስከ 2 ዓመት እገዳ ተጥሎባቸዋል። 8 የሚደርሱ የጥበቃና የአስተዳደር ሰራተኞች ላይ ደግሞ እርምጃ ተወስዷል። ለአሜሪካ ድምጽ ሬዲዮ መስፍን አራጌ ነኝ ከደሴ።
አመሰግናለሁ መስፍን። ክቡራትና ክቡራን ዝግጅታችን ይቀጥላል። 4:10 ጉዳይ ነው። በነገራችን ላይ በታላቁ የኢትዮጵያ ህዳሴ ግድብ ላይ እየተካሄደ ያለው ድርድር ከተስተጓጎለና ከተቋረጠ በኋላ የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕና የግብፅ ፕሬዚደንት አብዱልፋታህ ኤልሲሲ ትናንት በስልክ መነጋገራቸው ታውቋል። ሁሉንም ወገኖች በሚጠቅምና ሁሉንም ወገኖች ባካተተ ሁኔታ በግድቡ ላይ የሚደረገው ስምምነት ፈጥኖ ይጠናቀቃል የሚል ተስፋ አለኝ ብለዋል ፕሬዚደንት ትራምፕ ለግብፁ አቻቸው ሲናገሩ ትናንት። ከዋይት ሃውስ የተገኘ መግለጫ ነው ይህንን የሚናገረው። ይህ በእንዲህ እንዳለ ትናንት ከአሜሪካ ድምፅ ጋር በተለይ የተነጋገሩት የኢትዮጵያ የውጭ ጉዳይ ሚኒስትር ገዱ አንዳርጋቸው የዩናይትድ ስቴትስን የጥድፊያ አካሄድ ኢትዮጵያ እንደምትቃወም ገልጸው ገንቢ ሊሆን ይችላል ያሉት የዩናይትድ ስቴትስ አስተዋጽኦ ግን ቢቀጥል እንደሚደግፉ ተናግረዋል። ተከታዩ የዩናይትድ ስቴትስ ምርጫ ታሪክ ነው። የዩናይትድ ስቴትስ ፕሬዚደንታዊ ምርጫ የዴሞክራቲክ ፓርቲው ተፎካካሪዎች እጩዋቸውን መለያ ምርጫ የባለሙያ ግምገማ ነው። ተከታዩ አሉላ ከበደ ፕሮፌሰር አለማየሁ ገብረ ማርያምን ጋብዟል። ፕሮፌሰር አለማየሁ በካሊፎርኒያ ስቴት ዩኒቨርሲቲ ሳን በርናርዲኖ የፖለቲካ ሳይንስ መምህር ናቸው። የሕግ ባለሙያም ናቸው። ወደ ውይይታቸው እንለፍ።
ፕሮፌሰር አለማየሁ ገብረ ማርያም በቅድሚያ ለጊዜው አመሰግናለሁ።
እኔም በጣም አመሰግናለሁ ስለጋበዝከኝ አሉላ።
ያ ታላቅ ጊዜ ተመልሶ መጥቷል። በዩናይትድ ስቴትስ ፕሬዚዳንታዊ ምርጫ የዲሞክራቶች ፉክክር ሱፐር ቱስዴይ ወይም ታላቁ ማክሰኞ የሚባለው በአንድ ጊዜ 14 ግዛቶች ድምፅ የሚሰጡበት ቀን በትላንትናው ምሽት አልፏል። ያልተጠበቁ ውጤቶችም የታዩበት ነው። 4 ግዛቶች ውስጥ በተካሄደ ምርጫ አሸናፊ የነበሩት የቨርመንቱ ክፍለ ግዛት ሴናተር በርኒ ሳንደርስ 3ቱን አሸንፈው ነበረ። አንዱን ብቻ አሸንፈው የነበሩት የቀድሞ ምክትል ፕሬዚዳንት ጆ ባይደን በትላንትናው ምርጫ የቀናቸው ይመስላል። 10 ግዛቶችን ድምፅ አግኝተዋል። እስኪ አጠቃላይ ግምገማው እስካሁን ባለው የምርጫው ሂደት ምን ታዘቡ?
በጣም ጥሩ ጥያቄ ነው። እንደጠቀስከው የኦባማ ቫይስ ፕሬዚዳንት የነበሩት ጆሴፍ ባይደን ጥቂት ቀናት በፊት እስከ ያለፈው ሳምንት ጊዜ በቃ አለቀላቸው። እንደውም የእሳቸው ካምፔይን ወይም የውድድር ስልት ገንዘብም ብዙ አልነበረውም፣ በቃ ተስፋ የላቸውም ተብሎ ነበሩ እና በዛኛው ደግሞ በርኒ ሳንደርስ በጣም የተጨመረ መንፈስም ጉልበትም እያሳዩ ስለመጡ አሁን ትላንትና በሆነው ምርጫ ትልቅ ለጆ ባይደን ጉልበትም የሰጣቸው ነው ይመስለኝ። ይህንም ሊያደርጉት የቻሉት በመጨረሻ ላይ እንግዲህ ዴሞክራቶች ምንድን ነው የሚበጀን ወይንም ምን አይነት ጥያቄ ለመመለስ ፈልገው ነው እንደጠቀስከው 10 ግዛቶች ውስጥ ሊገፉት የቻሉት። በእኔ አስተያየት ከሁለቱ ቢመረጥ ከሳንደርስ እና ከባይደን ቢመረጥ ማን ነው ሊያሸንፍ የሚችለውን፣ ሁለተኛ ደግሞ የህዝቡን ስሜትና የህዝቡን የልብ ትርታ የትኛው ነው የበለጠ ሊያስተጋባ የሚችለው ነው። በእኔ አስተያየት እንግዲህ ባይደን ሊያሸንፍ የቻሉት ብሮድ ኮዋሊሽን ወይም ሰፋ ያለ ስብሳቤ አድርገው ነው።
በእድሜ፣ በጾታ፣ በአካባቢ፣ በአስተሳሰብ ሰፋ ያለ ጥምረት ይዘዋል እያሉን ነው።
ትክክል። አዎ፣ በተለይም ዋና ዋናዎቹን እንግዲህ ዴሞክራቲክ ፓርቲ የሚባለው ራሳቸውን የቻሉ ዋና ዋና አንኳር የሆኑ ድርጅቶች አሉ። በተለይ በአፍሪካን አሜሪካንስ ኮንሰርቫቲቭ የሚባሉት ኮንሰርቫቲቭ ዴሞክራት ጣና ጣና ያሉ ሰዎች እነሱ ናቸው በብዛት ወጥተው ይህን ሊያደርጉ የቻሉት። ሳንደርስ እንግዲህ አብዛኛው ይሄ ሊበራልስ የሚባሉት በተለይ ወጣቶች በተለይ እንደ ላቲኖ በካሊፎርኒያ ውስጥ እነዛ ናቸው ሊወጡ የቻሉት። እና ይህም ሊሆን የቻለው በሚያስደንቅ ሁኔታ ጆ ባይደን ብዙ ገንዘብም አልነበራቸውም። ከውጭም የሚያገኙት ገንዘብ በጣም አነስተኛ ስለነበረ
ብዙ ገንዘብ አልነበራቸውም አላወጡም የሚሉት ለምረጡኝ ዘመቻ የሚወጣ ገንዘብ ከሌሎች ከደጋፊዎች የሚሰባሰብና ተሰሚነታቸው ያህል የሚያገኙት ገንዘብ እሳቸው እየመሩ ስላልነበረ ያ ገንዘብ አልነበራቸውም፣ ብዙም ማስታወቂያ በቴሌቪዥን አላስተላለፉም እያሉን ነው።
አዎ ትክክል ትክክል፣ እንደሱ ነው። ስለዚህ ከኋላ መጥተው እንደዚህ 10 ግዛቶች በማሸነፋቸው የበለጠ ሞሜንተም ወይንም መንደርደሪያ ከአሁን በኋላ ወደፊት ሊሰጣቸው ይችላል። እንግዲህ ሁለቱ ናቸው ከአሁን በኋላ በውድድር ላይ ሊኖረው የሚችሉት፣ ሌሎቹ ያው ወጥተዋል። እንደውም አሁን ጥቂት ደቂቃዎች በፊት ብሉምበርግ ብዙ ሚሊዮን ያጠፉት ኒውዮርክ ከተማ ከንቲባ እሳቸውም ከውድድሩ ወጥተው ድጋፋቸውን ለጆ ባይደን ሰጥተዋል። ይሄ ራሱ በጣም ትልቅ የድጋፍና ለሕዝቡም የሚሰጠው ጥቆማ ጆ ባይደን ነው እንጂ በርኒ ሳንደርስ ከትራምፕ ጋር ተወዳድሮ ያሸንፋል አያሸንፍም የሚል ስሜት ይተነዘር ይመስለኛል።
መልካም ፕሮፌሰር አለማየሁ አሁን በመጨረሻ ከተናገሩት ሐሳብ እንንጠቅ። እነኚህ ሁለት ተፎካካሪዎች እንደገለጹት አብዛኞቹ ዛሬ የመጨረሻው ማይክ ብሉምበርግ የቀድሞ የኒውዮርክ ከንቲባ $500 ሚሊዮን በላይ ለምርጫ ዘመቻቸው ያወጡ፣ በንጽጽር ሲታይ የጆ ባይደን 15 ሚሊዮን ብቻ ነው ለማስታወቂያ ያወጡት። ያን ሁሉ ገንዘብ ካፈሰሱ በኋላ የመጀመሪያቸው በሆነው ምርጫ ውድድር ጥሩ ውጤት ያላመጡት ዛሬ ሊለቁ መሆናቸውን ብቻ ሳይሆን ድጋፋቸውን ለጆ ባይደን እንደሚሰጡ ገልጠዋል። ፕሮፌሰር አለማየሁ ይሄ ተመራጩ እገሌ ይሆናል የሚለው በመጨረሻው ውድድሩ የሚካሄደው ከነኚህ እጩዎች በአንዱ ዲሞክራትን ወክሎ በሚቀርበውና በፕሬዚዳንት ትራምፕ መካከል ስለሆነ በእርግጥ ምንድን ነው ተመራጭ ይሆናል የሚለውን ስሜት እንዲያሳድር ያደረገው? ጆ ባይደን ሊመረጡ ይችላሉ አሸንፈው እጩ ሆነው ቢቀርቡ የሚለው፣ ሳንደርስ ቢሆኑ ያለመመረጥ እድላቸው የሰፋ ነው የሚለውን በመራጮቻቸው ዘንድ ሊያሳድር የቻለው ምንድን ነው? ያ መመዘኛ ከየት መጣ?
አንደኛ ሴነተር ሳንደርስ ለአሜሪካን ሕዝብ በእኔ አስተያየት እና እዚህም ሀገር 50 ዓመት ኖሬ እንደተገነዘብኩት በጣም ራዲካል ነው። ያመጡትም አስተሳሰብ ሁኔታ እና ተጨባጭ ሁኔታ በተለይ በትራምፕ ጊዜ የሚነገሩት ነገሮች እና የተሰሩት ስራዎች ጋራ እና የሕዝቡንም ስሜት የሚከተል አይመስለኝም። ሰፋ ያለውን ሕዝብ ማለት ነው። ለምሳሌ ብንል በጣም ሕዝቡን የሚከፋፍሉት ነገሮች አሁን የውጭ ዜጋዎች ወይንም የውጭ ሰዎች ሀገር ውስጥ መጥተው ምን ይደረግ ለሚለው ሳንደርስ የሚሉት ዲፖርቴሽን ይቁም፣ እንደውም ለአንዳንዶቹ ዜግነት መብት ይሰጥ የመሳሰሉትን ነገር ይናገራሉ። ሌላ ደግሞ በታክስ በኩል ብዙ ነገሮች አሉ። ለምሳሌ ተማሪዎች ወደ $1.6 ትሪሊዮን የሚሆን መንግስት የሰጠው ብድር አለ፣ እሱ ሁሉ ይሰረዝ ነው የሚሉት። ወደ 2.5 ትሪሊዮን ብር ወጥቶ ለህዝብ በሙሉ ቤት ይሰራ፣ ቤት የሌለው ሰው ጎዳና ዳሪ የሚባለው ነገር ይጥፋ፣ ሶሻል ሴኪሪቲ የሚባል ነገር አለ። የሎንግ ተርም በጣም በጣም ከታክስ ጋር የተያያዙና ከህዝቡ ጋር አብረው የሚሄዱ አይደሉም። እንደውም ራሱ ዴሞክራቲክ ሶሻሊስት ነኝ የሚል ነው። አሜሪካ ነገር ውስጥ በአሁኑ ጊዜ ይሄ ሶሻሊዝም የሚባለው ነገር ተቀባይነት ያለው አይመስለኝም። ግን አንዳንድ እሱን የሚደግፉት በተለይ በወጣቶች እንደዚህ በከተማ አካባቢ ያሉ ሰዎች እንደዚህ እሱን ሊደግፉት ይችላሉ። ግን ባይደን ደግሞ የሚሉት ምንድን ነው እዚህ ሀገር ቅቤና ዳቦ የሚሉት ነገር አለ። ብሬደን በተር የሚሉት እሾች አሉ። ለምሳሌ በፌዴራሉ መንግስት የሚኒመም ወይጅ የሚሉት ወይም በሰዓት የሚከፈለው ወደ 15 ብር ይውጣ ብለዋል።
ትንሽ ገንዘብ የሚከፈላቸው ሰዎች ከፍ ያለ ክፍያ እንዲከፈላቸው እድል የሚጠይቅ ነው።
ትክክል ትክክል፣ እንደሱ ነው። እነዚህ ለምሳሌ ቀደም አድርጌ የጠቀስኳቸው ኢሊጋል ኤሊየንስ የሚሏቸው እዚህ ሀገር የመጡትን እዛ ላይ ደግሞ በስነ ስርዓት ባለው መንገድ አንዳንዶቹ ለምሳሌ ድሪመርስ የሚሏቸው አሉ። ወጣቶች ልጆች ሆነው እዚህ ሀገር መጥተው ራሳቸውን በትምህርት ላይ ያስተማሩት ለእነሱ መንገድ እንከፍትላቸዋለን። ግን ዝም ብሎ በሩን ከፍተው ማንም ሰው ይግባ የሚለውን ነገር ባይደን አይቀበሉም። በተለይ ደግሞ በታክስ ካየ ነው ካፒታል ጌንስ የሚባል አለ። እሱ ከፍ እንዲል ኮርፖሬት ታክስ ደግሞ ኩባንያዎች የሚከፍሉትን ከፍት እንዲል። ሌላ ደግሞ ይሄ ኢንፍራስትራክቸር የሚሉት ነገር አለ።
መሰረተ ልማት
የሀገሪቷን ድልድዮች፣ መንገዶች የሚፈራርሱትን ነገሮች እሱን እየሰራን ስራ እንፍጠር ነው። በተለይ ደግሞ በመከላከያ ዲፌንስ ስፔንዲንግ የሚሉት የመከላከያ እሱን የበለጠ እንጨምር ነው። በተለይ ደግሞ ያሉን የጦር ወታደሮች በዓለም ላይ ያሉትን እነሱን እናስቀምጥ ነው የሚሉት። ባይደን ወደ ሞደሬት የሚባለው ወይ ወደ መካከለኛው ህዝቡን የሚያሰባስብ አይነት ላይ ነው ያሉት። በሳንደርስ ደግሞ ከድሮ ጀምሮ የዛሬ 30-40 ዓመት ጀምሮ የሚያደርጉትን ሞር ራዲካል ሶሻሊስት የሆነ ፖለቲካ ነው የሚያራምዱት እና በእኔ አስተያየት ብዙ ሰዎች በዚህም ሀገር ያሉ ኢትዮጵያውያኖች እንደሚመስሉኝ የዛን አይነት የሶሻሊዝምን የተከተለ መስመር ይደግፋሉ ብዬ አልገምትም።
በሁለቱ ተቀናቃኞች መካከል ፉክክሩ ጠብቆ አንድ ሰው ለይቶ ሊሆን የመከራከሪያ ነጥብ ነው። ቀሪውን በሙሉ አድማጮች በድረገጻችን ላይ ታገኛላችሁ። እንግዳችን እናመሰግናለን።
አመሰግናለሁ አሉላ። እኔም አንተን። ዝግጅታችን በዚሁ ተጠናቀቀ። ክቡራትና ክቡራን አብራችሁን ስለቆያችሁ ከልብ አመሰግናለሁ። የትግርኛ ዝግጅት ከእኛ ቀጥሎ ይቀርባል። በእኔ በኩል ሰላም፣ ጤና ይስጥልኝ።